የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወዳድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት መለያውን በክርስቶስ ኢየሱስ ያደረገ ህብረተሰብ የመስቀል ህብረተሰብ በሚል ርዕስ ላይ ተመሰረተ ይሆናል። በቆላሲስ ምዕራፍ 3 ከቁጥር 9 እስከ 11 ላይ እግዚአብሔር ያምላካችን ቃል እንደዚህ ይላል። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም የተገረዘም ያልተገረዘም አረማዊም እስኩስቴስም ባሪያም ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል አምላካችን ቃል። የእግዚአብሔር ስም የተባረከ ይሁን። ወዳድማጮች ባለፈው ሳምንት ያካፈልኳችሁ የሰዎችን እድል ያሁንና የወደፊቱን እድል ፈንታቸውን የሚወስኑ ሁለት አዳሞች ብቻ እንደሆኑ አሳይቼ ነበር። ከእግዚአብሔር ቃል እንደምንማረው እነዚህ ሁለት አዳሞች የሰው ልጆችን ያሁንና የዘላለም እድል ፈንታ ወሳኝ ናቸው። ከምድር አፈር ከተበጀው አዳም የሆኑት ከዚህ ዓለም ኑሮ በሞት ከተሰናበቱ በኋላ ወደፊት ሙታንንም ሕያዋንንም የሚፈረድባቸው ዘመን እስኪመጣ ድረስ አፈር ነህና ወደ አፈር ትመለሳለህ በተባለላቸው ሁኔታ ከቆዩ በኋላ ለፍርድ ተነስተው በዘላለም ሞት ፍርድ ቅጣት ይቀጣሉ። ከእግዚአብሔር መንግስት ለዘላለም ይርቃሉ። ከመጀመሪያው አዳም ጋር ብቻ በተያዘ መንገድ ማንነታቸውን የወሰኑና የሚያውቁ ሁሉ ፍጻሜያቸው ይህ ነው። በመጀመሪያው አዳም ከመጣብንና ከሚመጣብን ሁሉ ድነን በዘላለም ሞት ፋንታ የዘላለም ሕይወት ማግኘት የምንችለው የመጨረሻው አዳም ሆኖ ሞቶ በተነሳልን በኢየሱስ ክርስቶስ ብቻ ነው። የመጀመሪያው አዳም ካመጣብን ሞት የመጀመሪያው አዳም እኔና እናንተን የሰው ልጆችን ሁሉ ወደፊት በዘላለም በእግዚአብሔር ፍርድ ተፈርዶብን ከእግዚአብሔር ፊት ከምንርቅበት የዘላለም ሞት ሁሉ የምንድነው በኢየሱስ ክርስቶስ ብቻ ነው። ውድ አድማጮች የመጀመሪያው አዳም የሱ ማንነት ከሱ የተነሳ የመጣው ነገር ሁሉ ለኛ እንዲሆን የተደረገበት ሁኔታ የተገኘው በስጋ ውልደት እንደሆነ እንመለከታለን። ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ለተባለው ለአይሁድ መሪ ከስጋ የተወለደ ስጋ ነው ስላለ ከስጋ በተወለደ ማንነቱ ብቻ የሚኖር ሰው ሁሉ ሰማያዊና መንፈሳዊ ነው ከተባለው ጌታ ጋራ እድል ፈንታ የለው። ከአዳም የተወለደን የሰው ልጆች ሁሉ ከስጋ ስንወለድ ባገኘነው ስጋዊ ማንነት ስለምንኖር ከጌታችን ከኢየሱስ ክርስቶስ ጋራ በስጋ ውልደት ማናችንም አንድ ልንሆን ወይም ከክርስቶስ ጋራ እድል ፈንታ ሊኖረን አንችልም። ጳውሎስ በመልእክቱ ስጋና ደም የእግዚአብሔር መንግስት አይወርሱም የሚለው ለዚህ ነው። ከስጋ በተገኘ ስጋዊ ማንነታቸው የሚኖሩ የሰው ልጆች ሁሉ እግዚአብሔርን ደስ ሊያሰኙትም አይችሉም። ከሰው ልጆች መካከል ያለ አምላክ እርዳታ ያለ መንፈስ ቅዱስ ከስጋ በተገኘ ማንነቱ ብቻ በመኖር ማንም በአምላኩ ፊት ራሱን ሊያጸድቅ የሚችልበት መንፈሳዊ ብቃት ያለው ከሰው ልጆች መካከል አልነበረም፣ የለም፣ ወደፊትም አይኖርም። በኤፌሶን ምዕራፍ 2 ቁጥር 3 ላይ የእግዚአብሔር ቃል በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን የሚለው ቃል እኔና እናንተ ከሥጋ ስንወለድ ባገኘነው ሥጋዊ ተፈጥሮ ማንነታችን ከእግዚአብሔር ጋር ጠበኛ የሚያደርገን ባህሪ እንዳለን ያሳያል። ደግሞ አለው በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ስለዚህ ሰው በተፈጥሮ ለቁጣ ልጅነት የሚያበቃውን ነገር በላው ላይ እንደያዘ ከአዳም ሲወለድ ባገኘው ባህሪ እንዳለው እንመለከታለን። በዚህ ፍጥረታችን የቁጣ ልጅ ነው በተባለ ባህሪያችን የልቦናችን የሥጋችን ፈቃድ ሁልጊዜ ከእግዚአብሔር ጋር የተጣላ እንደሆነ መጽሐፍ ቅዱስ ያስተምረናል። ስለዚህ ሰው ከሥጋ ሲወለድ ባገኘው ሥጋዊ የተፈጥሮ ማንነቱ ከእግዚአብሔር ጋር ጠበኛ የሆነ ባህሪ የተሞላ ሊሆን እንደሚችል እናያለን። በሰው ሥጋዊ ተፈጥሮ የሚታየው የኃጢአት ባህሪ በሰው ሁሉ ያለና የሚኖር ነው። ኃጢአት ሳይኖርበት ከሰው ልጆች መካከል የተወለደ ጌታችን ኢየሱስ ክርስቶስ ብቻ ነው። በርካታ የእግዚአብሔር ሰዎች የጻድቃንን ሕይወት ሲኖሩ ኃጢአት አልባ የሆነ ሕይወት እንዳልኖሩ መርሳት የለብንም። ከብሉይ ኪዳን ሰዎች መካከል በቅድስተ ቅዱሳን ውስጥ በታቦቱ ላይ ባለው የስርየት መክደኛው ላይ እግዚአብሔር ክብሩን በሚገልጥበት ስፍራ የአምላክን ፊት ለማየት በፊቱ በመቆም ድምፁን ሊሰማ የተመረጠው ሊቀ ካህን ነው። በእስራኤል ሕዝብ መካከል እንዲህ ባለ አይነት ታላቅ ክብርና ማዕረግ ሊያገለግል እግዚአብሔር በሚያድርበት ቅድስተ ቅዱሳን ሊገባ ድል የተሰጠው ሊቀ ካህን ለራሱ ኃጢአት መስዋዕት ሳያቀርብ ፈጽሞ በዛ በቅድስተ ቅዱሳን ድርሽ ሊል አይችልም። በዕብራውያን 9 ቁጥር 7 ላይ በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል ይላል። ቅድስተ ቅዱሳን ማለት ነው፣ የእግዚአብሔር ታቦት ያለበት ነው። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም ይላል። ስለዚህ ሊቀ ካህኑ ምንም እግዚአብሔር የቀባው ምንም እግዚአብሔር በፊቱ እንዲቆም የመረጠው ሰው ቢሆን ስለ ራሱ ስህተትና ስለ ሕዝቡ ሁሉ መስዋዕት አቀርቦ ነው የሚገባው። ደም ሳይፈስ በሰራው ጻድቅነት ብቻ የእግዚአብሔር ሕዝብ ሆኖ የኖረው ከካህናት መካከል፣ ከነቢያት መካከል፣ ከነገስታት መካከል በእስራኤል ሕዝብ ታሪክ ውስጥ ታይቶ አይታወቅም። ስለዚህ ደም እየፈሰሰለት ስርየት እየተቀበለ የኖረ ሕዝብ ነው የእስራኤል ሕዝብ። ሕዝቡ ብቻ አይደለም ካህናቱ ብቻ አይደለም ሊቀ ካህናቶቹ፣ ነቢያቶቹም በፊቱን ቆማለን የሚሉት ነቢያቶች ሁሉ በእንስሳ ደም የኃጢአት ስርየት እየተቀበሉ የኖሩ ናቸው። ስለዚህ ሥጋ ሁሉ የእግዚአብሔር ክብር የጎደለው ስለሆነ ክብሩ እንደ ሳር ነው፣ ጽድቁ እንደ መርገም ጨርቅ ነው። ኢሳይያስ በምዕራፍ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል የሚለውን ትክክል አይደለም የሚል መጽሐፍ ቅዱስ አማኝ የለም። ይህ ታላቅ የእግዚአብሔር ነቢይ እንዲህ ባለ መንገድ የተናገረው እግዚአብሔርን በታላቅ ዙፋን ላይ ተቀምጦ ባየበት ጊዜ ወዮልኝ ጠፍቻለሁ አለ። የራሱን ርኩስነት ተመለከተ። እግዚአብሔር በምህረት ቀድሶት መልእክተኛ እንዳደረገው በኢሳይያስ ምዕራፍ 6 ላይ ማንበብ እንችላለን። እንግዲህ ይህ እውነት ከሆነ ከመጀመሪያው አዳም በስጋ ውልደት ባገኘነው ስጋዊ ባህሪያችን ከላይ እንዳየነው ከፍጥረታችን የቁጣ ልጆች ነበርን የሚለውን በማክበር ስጋን በመስቀል ላይ አስወግዶ ሰማያዊና አዲስ ሕይወትን ወዳስገኘልን ጌታ መጠጋት ትልቅ ጥበብ መሆኑን መርሳት የለብንም። ያለ ጌታ ኢየሱስ ክርስቶስ ከዚህ ከአዳም ከተወረሰው ስጋዊ ማንነት መዳን የምንችልበት ምንም ነገር የለም። ከመጀመሪያው አዳም የተወለዱትን የአዳም ልጆች ሁሉ ኃጢአት ሊያስወግድ የመጣው ኢየሱስ ሰዎች የሰሩትን ኃጢአት አስወጋጅ ብቻ ሳይሆን ከምድራዊው አዳም አውጥቶ ሰማያዊነትን የሚያስገኝላቸው ጌታም ሆኖ ነው የተገለጠው። ጌታችን እኛን የሚያድንበት የማዳኑ ጥበብና የጸጋው ብልጥግና የሚለካው ከሰራነው ኃጢአት በማዳኑ ከፍርድ በማዳኑ በማስታረቁ ብቻ ሳይሆን የኃጢአት ሕይወትና ኑሮ እንድንኖር ከሚያደርገን ስጋዊ ማንነታችን የሚያድነን መድኃኒት ሆኖም ነው የተገለጠው። ክብር ለእግዚአብሔር ይሁን። እንዲህ በመሰለ ሁኔታኛ እንድንድን ይህንን የመሰለ ታላቅ ጌታ እንዲህ ባለ ሁኔታ እንድንድን የተፈለገበትን ትልቁን ምክንያትና ምስጢር ማወቅ ይገባናል። ምንድን ነው ምስጢሩ? ኢየሱስን እንያል ጌታ አዳኛችን ሊሆንልን የተፈለገበት? ውድ ወገኖቼ፣ እግዚአብሔር የሰው ልጆችን በአምሳሉ መፍጠሩን ስንመለከት ሰዎች ከፈጣሪያቸው ጋር የሚዛመዱበትንና የሚቀራረቡበትን ሁኔታ እናያለን። ይህ ብቻ አይደለም። እግዚአብሔር ለሰው ልጆች ያለው ዓላማውና ፈቃዱ ዓለም ሳይፈጠር በነበረው ዘላለማዊ እቅድ ሰዎችን እንደፈጠረ መጽሐፍ ቅዱስ ያስተምረናል። ስለዚህ እግዚአብሔር ለሰው ልጆች ያለው እቅድ ዓለም ከተፈጠረ በኋላ የመጣ አይደለም። ዓለም ሳይፈጠር፣ የመጀመሪያው አዳምም ሳይፈጠር፣ ሰው መላእክት ሁሉ ሳይፈጠሩ እግዚአብሔር እቅድ ነበረው። በዚያ እቅድ ውስጥ እግዚአብሔር ስለ ሰዎች ልጆች ወደፊት ስለሚፈጥራቸው ስለ ሰዎች ልጆች ያሰበውን ሐሳብ ነው የምንመለከተው። በሮሜ ምዕራፍ 8 ቁጥር 29 ላይ ይህንን የእግዚአብሔርን ዓላማ እናቅድ ጳውሎስ እንዲህ ሲል ይገልጠዋል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። ስለዚህ እግዚአብሔር አስቀድሞ የወሰነው ምንድነው ብንል ይህ ክፍል ምን ይነግረናል? እግዚአብሔር የልጁን መልክ እንድንመስል ይፈልግ ነበር። ኢየሱስ አዳኝ የሆነበት ምክንያት ይሄ ነው። መላእክትን እንድንመስል እግዚአብሔር ዓላማ የለውም። በሰማያት ውስጥ ልዩ ፍጥረት እንኳን ቢሆን ማናቸውንም እንድንመስል ለሰው ልጆች እቅድ የለውም። እቅዱ ልጁን እንድንመስል ነው። ስለዚህ ጌታችን ኢየሱስ ክርስቶስ የኛን ተፈጥሮ ገንዘቡ ያደረገበትን ምስጢር በዚህ ውስጥ እናያለን ማለት ነው። በዚህ በተባረከ ወንጌል እውነት መሰረት በልጁ በኢየሱስ ክርስቶስ እግዚአብሔር የሚያድናቸውን የሰው ልጆች ሁሉ የልጁን መልክ እንዲመስሉ እንደሚፈልግ እንዲሁም ይህን ውሳኔ መወሰኑን ይህ እቅድ የመለኮት እቅድ እንዳለው እንመለከታለን። ለዚህ ነው ኢየሱስ ወደ ዓለም ሲመጣ እኛን ለማዳን የኛን ማንነት ገንዘቡ ያደረገው። እንደ መልአክ ሆኖ አይደለም የመጣው። መላእክቶች ሲመጡ የተላኩበትን ዓላማ ፈጽመው ሲሄዱ፣ ወደ ነበሩበት ሲሄዱ፣ ወደ መልአክነታቸው ባህሪ ሲመለሱ ለሰው የታዩበትን ሰው የመሰሉበትን ያጡታል። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን እኛ ጋር ሲመጣ ዓለም ስጋ ሆኖ የመጣበትን ያንን ሁኔታ የጣለ አምላክ አይደለም። ክብር ለስሙ ይሁን። ስለዚህ የኛን ማንነት ገንዘቡ ያደረገው በምድር ላይ በኖረባቸው ዘመናት የሰዎች ልጆች ሲያስተምር ተአምራ ሲሰራ ድንቅ ነገር ሲያረግ በመስቀል ላይ ሞቶ ደሙን አፍስሶ ሲያስጠርቅ እስከዚያ ለሆነ ስራ ብቻ አይደለም ሞቶ ከተነሳም በኋላ ቃልም ስጋ በሆነበት በዚያ ስጋ ሆነ በተባለበት ማንነቱ በክብር ተነስተዋል የዘላለም ስሙ ለዘላለም ብሩክ ይሁን ስለዚህ ይህን ነገር በጥልቀትና በጥንቃቄ መመልከት አለበት በነገር ሁሉ እኛን በመምሰል በኖረበት የሰው ባህሪ ሞቶ ተነስተዋል ከአዳም የተነሳ የመጣውን ሞት ኃጢአትን ሰይጣናዊ ቀንበርን በመስቀሉ ላይ በማስወገድ በሞቱ ከኃጢአትና ኃጢአት ካስከተለው ሰይጣናዊ ስራትና ቀንበር ሁሉ አድኖናል እኛ ከአዳም ያገኘነውን ሁሉ የራሱ አድርጎ ኃጢአት ያመጣውን ሁሉ በሞቱ ካስወገደልን በኋላ የራሱ በሆነው ህይወትና ክብር እኛን አስነስቷል። ጌታችን እኛን ያዳነበት የማዳኑ ሥራ በሞተው ሞት እንደሚነገር ሁሉ አዳኝነቱ ውድ ወገኖቼ ደግሞም ጌታችን ስለኛ ከተነሳም በኋላ በትንሳኤው አዳኝነቱ ይነገራል። አዳኛችን ሞተልን ብቻ ሳይሆን ተነሳለን ይባላል። ወንጌል የምስራች የሚሆነው ኢየሱስ ሞቷል በሚለው ብቻ ሳይሆን ተነስቶልናል በሚለውም የምስራች አለው። ስለዚህ ጌታችን ኢየሱስ ክርስቶስ የመጨረሻው አዳም ሆኖ ሲገለጥ የኔና የናንተን እድል ፈንታ በመድራዊው አዳም ተቆራኝተን የነበርነው በሞት ኃይል ስር የነበርነው የሰው ባህሪያችንን ገንዘቡ አድርጎ አድራሻችንን ወደ ሰማይ አድርጎታል ሰማያዊ አድርጎታል ትንሳኤው የአዲስ ህይወት የአዲስ ማንነት ምዕራፍ መክፈቻ ሆኗል ክብር ለእግዚአብሔር ይሁን ስለዚህ እኛ ከአዳም ያገኘነውን ሁሉ የራሱ አድርጎ ኃጢአት ያመጣውን ሁሉ በሞቱ ካስወገደ በኋላ በራሱ ህይወትና ክብር እኛን አስነስቷል ጌታችን እኛን ያዳነበት የማዳኑ ሥራ በሞቱ ብቻ አይነገርም በትንሳኤውም ወንጌል አለ። እግዚአብሔር ስም የተባረከ ይሁን። ሞቶ ሞታችንን አስወገደልን ባፈሰሰው ደም ኃጢአታችንን ደመሰሰልን ትንሳኤው ደግሞ ትንሳያችን ሆኖ ህይወትን በትንሳኤው ሰጠን። በቆላሲስ ምዕራፍ 2 ከቁጥር 12 እስከ 13 ላይ በጥምቀትም ከርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ የሱን ትንሳኤ እግዚአብሔር በሱ ትንሳኤ ያመጣልን በማመናችሁ ከርሱ ጋር ተነሳችሁ ይላል። ሞቱ አስታራቂያችን ኃጢአት አስወጋጃችን የሆነው የጌታ ኢየሱስ ክርስቶስ የማዳኑ ሥራ የተፈጸመበት የመስቀሉ ሥራ ነው። ትንሳኤው ደግሞ ህይወትንና ክብርን ያስገኘልን ነው። በተደጋጋሚ ባስተማርኩት ትምህርት እንዳየነው ይህ ሰማያዊ የነበረው ጌታ ሰማያዊያን ሊያደርገን እኛን ምድራውያኖቹን ምድራዊ ማንነታችንን ገንዘቡ አድርጎ ሰማያዊ የሆነውን የርሱን ማንነት ልናገኝ የማንችለውን የሰጠን ሰማያዊ ሆኖ በቀረበት አይደለም ዝቅ ብሎ የኛን ማንነት ገንዘቡ አድርጎ ይዞን ነው የሄደው ኢየሱስ ይዞን ነው ማንነታችንን የሄደው። ሰዎች ጉዳያቸውን በፋይል ባያዘላቸው ጠበቃ እንኳን ይመካሉ። ኢየሱስ የኔን የናንተን የዓለምን ቢታመኑበት የሰው ልጆችን ሁሉ ማንነት ገንዘቡ አድርጎ በሞት ኃይል ስር ሲጠቃ በሞት ፍርሃት ሲጨነቅ የነበረውን የሰውን ማንነት በክብር ተንሳስነስቶ የሰውን አድራሻ ሰማይ አድርጓል። ክብር ለእግዚአብሔር ይሁን። ስለዚህ በበደላችንና በኃጢአታችን ሙታን የነበርነው ምን አደረገን? ስጋችንን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋራ ህይወትን ሰጣችሁ በደላችሁን ሁሉ ይቀራላችሁ ይላል። ይሄንን እውነት መጠበቅ አለብን። ስለዚህ አማኞች ጌታ ኢየሱስ ክርስቶስን ሲቀበሉ በጥምቀት ሲቀበሩ በመስቀሉ ሲያምኑ አሮጌው ነገር እንደተወገደ ያንን አምነው በሚጠመቁበት ጊዜ ውሃ ውስጥ በሚገቡበት ጊዜ አሮጌው ነገር እንደተቀበረ ያምናሉ። ከውሃው ሲወጡ በአዲስ ሕይወት ክርስቶስ በተነሳበት ሕይወት ለመኖር እንደተነሱ ያምናሉ። ክርስቲያን የሆነ ሰው ማንነቱን የሚመለከተው ባስወጋጅ መስቀሉ አሮጌው እንደሄደለት በትንሣኤው አዲሱን እንዳገኘ ያምናል ማለት ነው። የጌታ ኢየሱስ ክርስቶስ ትንሣኤ ታሪካዊና እውን የሆነ ነው። የገሃድ ነው እንጂ የፍልስፍና ትምህርት አይደለም። ሰዎች በፍልስፍና ትምህርት በፖለቲካዊ ርዕዮተ ዓለም ብቻ አምነው ይታገላሉ። ያመኑትን የተቀበሉትን እንዲሆን ትጥቅ ትግል እያደረጉ መፈንቅለ መንግስት እያደረጉ የባህል የኢኮኖሚ የሥርዓት ለውጥ ሁሉ ያደርጋሉ። ማንነታቸውን አይደንቲቲያቸውን ካመኑበት ፖለቲካና ፍልስፍና ጋር አይደንቲፋይ በማድረግ በስም ሁሉ ይጠራራሉ። የእግዚአብሔር ልጅ ኢየሱስ ክርስቶስ የሞተው ሞትና የተነሳው ትንሣኤ ላንዳማኝ በምድር ላይ በሰዎች ልጆች ህይወቱስ ለውጥ ያመጣል ከተባለ ነገር ሁሉ ይበልጣል፣ እጅግ ይበልጣል። በሰዎች አይምሮ በአመክንዮ በማውጣት ሐሳብን በማውጣት በማውረድ በተፈጠረ ርዕዮተ ዓለም ሰዎች ተሸንፈው ተረተው ተገስተው በመስዋዕትነት ህይወታቸውን አሳልፈው በመስጠት ይታገላሉ። ከዚህ ሁሉ ይልቅ ግን የጌታ ኢየሱስ ሞት ትንሣኤው የጌታ ኢየሱስ ክርስቶስ ትንሣኤው ከሁሉ ይበልጣል። አማኞች በራሳቸው ህይወት በሚኖሩበት ህብረተሰብ ለውጥ የሚያመጣ ኃይል ብለው ሊያምኑት የሚገባ ነገር የመስቀሉን ኃይልና የትንሣኤውን ኃይል ብቻ ነው። ይህንን ሊተካ የሚችል ወደር ያለው ለውጥ የሚያመጣ ነገር የለም። ተሰዳጆቹ ሐዋርያት የሮማን መንግሥት ያንበረከከ የወንጌልን እውነት ያካፈሉት እየተሰደዱ እየተጨነቁ መከራ እየተቀበሉ የትንሣኤውን ጌታ ሰብከው እንዳማልክት የሚቆጠሩትን የሮማን ነገስታት ለኢየሱስ አንበርክከዋል። ክብር ለእግዚአብሔር ይሁን። ዛሬ በመድራችን በኔና በእናንተ ህይወት በተለያየ መንገድ ለመከፋፈላችን ለመበላላታችን ምክንያት የሚሆነው ነገር ሁሉ ድል የሚነሳው በሌላ በምንም ነገር አይደለም፣ በክርስቶስ ኢየሱስ በሞቱና በትንሣኤው ኃይል ነው፣ በመስቀሉ ቃል ነው። ዛሬ ሰዎች የሚከፋፈሉበትን ዘረኝነትን ግንጥልጥሉን የሚያወጣ የመስቀሉ ቃል ነው። ቤተ ክርስቲያን ከጎጠኞች ከዘረኞች ጋር አብራ የወገነች፣ አማኞች ከዘረኞች ጋር አብረው የቆሙ ወንጌልን ቢጥሉ እግዚአብሔር ይጠይቃቸዋል። በክርስቶስ ሞት ትንሣኤ የተገኘው አዲስ ሕይወት ሰዎችን ሁሉ ኢየሱስ ክርስቶስን እንዲመስሉት የሚያስደርግ እንጂ እንዲሁ ዝም ብሎ ክርስትና የሚባል እሁድ እሁድ ወይም በበዓላትና በሰንበት ፕራክቲስ የሚደረግ የሃይማኖት ስርዓት ሊሰጠን አልመጣም። ልብን አይምሮን ቀይሮ ማንነትን በመስቀሉ ኃይል በመስቀሉ ብርታት ሞቶ በተነሳው በኢየሱስ ክርስቶስ ማንነታችንን እንድንቀበል እንድንረዳ የሚያደርግ ለውጥ ነው ያመጣው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል ነው። ሁሉም አዲስ ሆናል የተባለው ለዚህ ነው። የመጨረሻው አዳም ሥራው ኢየሱስ ክርስቶስ ጌታችን ሰርቶ ጨርሷል። የሚያምኑት እርሱ በትንሣኤው ባስገኘው በዚህ አዲስ ሕይወት ሊኖሩ የሚያስችላቸውን መንፈሱን ልኮልናል። ሞቶ ከተነሳ በኋላ በአባቱ ቀኝ ከተቀመጠልን በኋላ አባቱን ለሚኖር በሚያምኑት ሁሉ ላይ የሚያፈሰው መንፈስ እኛን ከእርሱ ጋር የሚያቆራኘን እርሱን በእኛ ውስጥ የሚያደርግልን መንፈስ ሆኖ በውስጣችን አድሯል። አንድ ሰው የጌታ ኢየሱስ ክርስቶስን ወንጌል ሰምቶ በጌታ በኢየሱስ ክርስቶስ ሲያምን በመንፈስ ቅዱስ ይታተማል። መንፈስ ቅዱስ መያዣ ሆኖ ይሰጠዋል። ሰዎች ወደ አንድ ሀገር ሊሄዱ ሲሉ ከኤምባሲያቸው ከተለያየ ኤምባሲ እንደሚያገኙት ቪዛ አይደለም። ይሄ ሕያው የሆነው የእግዚአብሔር መንፈስ መያዣ ሆኖ ይሰጣቸዋል። የመንግሥተ ሰማይ ቤተሰቦች፣ የእግዚአብሔር ቤተሰቦች ከቅዱሳን ጋር ባለ ሀገሮች ይሆናሉ። ከፓስፖርት የበለጠ ከሕጋዊ ዶክመንት የበለጠ ሕያው በሆነ በመንፈስ ቅዱስ መታተም ያለበት ነው። በአንደኛ ቆሮንቶስ 6:17 ላይ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። ስለዚህ ውድ ወገኖቼ ይሄ አንድ መንፈስ የጌታ መንፈስ ኢየሱስን በማመን የሚገኝ መንፈስ ነው። ጳውሎስ በዚህ ሮሜ በሮሜ መጽሐፍ 8:9 ላይ ሲናገር እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም ይላል። መንፈስ ቅዱስ ከክርስቶስ ጋር ወገን ያረጋናል፣ አጋር ያረጋናል፣ ያስተሳስረናል። አይደንቲቲያችን በመንፈስ ቅዱስ ነው የሚታየው። ክብር ለእግዚአብሔር ይሁን። የጌታ መንፈስ በውስጣችን ሲያድር የልጁ ሕይወት ሆኖ ነው የሚያድረው። በሮሜ መጽሐፍ 8:23 ይሄንን የምንመለከተው እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን በዛ የሆነውን ልጅነት እየተጠባበቅን ይላል። ራሳችን በውስጣችን ቃትታለን ይላል። ልጅነትን አስገኝቶልናል። ይሄ ልጅነት መንፈስ በገላትያ 4:6 ላይ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። የመጨረሻው አዳም ኢየሱስ ክርስቶስ የኔና የናንተን ታሪክ ከመጀመሪያው አዳም አውጥቶ በራሱ ማንነት ውስጥ የተካተተ በክርስቶስ ብቻ የምንታወቅበት አዲስ ፍጥረት የምንሆንበትን ነገር ስለሰጠን የራሱን መንፈስ አባ 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 ያለ ለአባቱን የሚጠራበትን መንፈስ በውስጣችን አስቀምጦታል። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። በጌታ በኢየሱስ ክርስቶስ አምነው የሚኖሩ ቅዱሳን ሁሉ ክርስቲያኖች ሁሉ አይደንቲቲያቸውን በዘር ማድረግ፣ አይደንቲቲያቸውን በምድራዊ ነገር ማድረግ፣ በቆዳቸው ከለር ማድረግ፣ በቋንቋቸው ማድረግ፣ ክርስቲያን ሆኖ በመንፈስ ቅዱስ ታትሞ የክርስቶስን መንፈስ ጠጥተው እንደዚያ ማድረግ እኩይ የሆነ ተግባር ነው። ሃይማኖትን መጣል ነው። እግዚአብሔር ይሄ የተማርነውን ነገር የምንታነጽበት የምንቀደስበት ለሀገር ለወገን በረከት የምንሆንበት ያድርግልን። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን